አመሰገንታ ፋናማራ ቱት ፉፋ The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 4 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
This was never about one speech. He built this mob over many months.
ይህ ያንድ ንግግር ጉዳይ ብቻ አይደለም። ይሄን ያመጽ መንጋ ለውራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በመርጫው የሰጡት ድምጽ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የመርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉ።
የሰማችሁት በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ ከመመሩት መካከል አንዱ የሆኑት ኤሪክ ስዋልዌል ያሰሙትን ንግግር ነበር። የሁለተኛ ቀን ክስ የማድመጥ ሂደቱን የተመለከተ ዘገባ በአብይ ርዕስ እናስደምጣችኋለን። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ ክልል ትምህርት ቤቶች ውስጥ ተጠልለው የሚገኙ የአገር ውስጥ ተፈናቃዮች ትምህርት ቤት በሚከፈትበት ጊዜ ስለሚያርፉበት ሁኔታ እንዳሳሰበው ገለጸ። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት መሰረተ ልማት አውታሮች ላይ በደረሰው ውድመትና አገልግሎቶች መስተጓጎል ወደ 3 ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣለን። አጥቷለን ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ ብርሃን ኃይሉ ስርጭቱን ታቀናብርልናለች ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ
ያስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት ከፍተኛ ተጠሪዎች የኢትዮጵያ የትግራይ ክልል ቀውሶችን በተመለከተ የችግሮቹን መሰረት የሸፋፈነ መግለጫ ማውጣታቸው እጅግ አሳዛኝ ነው ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። መግለጫውን ህብረቱ ወደ ክልሉ ሀቅ የሚያጣራ ተልእኮ ለማሰማራት ባቀደበት ዋዜማ ማውጣቱ አጠያያቂም የማይገባም ጉዳይ ነው ሲሉ የማነ ገብረ መስቀል በትዊተር ባወጡት ጽሑፋቸው አክለዋል። የአውሮፓ ህብረት የተወገደው የህወሓት ቡድን ለአስርታት ሲከተል የቆየውን መርዘኛ ተቋማዊ የጎሳ ልዩነትና መከፋፈል ፖሊሲ እንዲሁም ያልተገታ ሁከትና ትርምስ ሆን ብሎ ወደ ጎን በመተው አሁን በሀገሪቱ ሁከቱ ተባብሷል የሚል መግለጫ አወጣ ሲሉ የኤርትራው የማስታወቂያ ሚኒስትር ነቀፌታ አሰምተዋል። የህወሓት ቡድን አስመራ ላይ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነታቸውን ከተፈራረሙን በኋላ ዓለም አቀፍ ህግጋትና በአውሮፓ ህብረትና በሌሎችም ሀያላን ሽምግልና የተቋጨውን የአልጀርሱን ስምምነትን በመጣስ ኤርትራን ሉዓላዊ ግዛቶች ይዞ ቆይቷል ሲሉ ጨምረው ተናግረዋል። የአውሮፓ ህብረት ያለበትን የሞራል ግዴታ ቸል ብሎ ለዚህ ቡድን በብዙ ቢሊዮን የሚቆጠር የበጀትና ሌላም ድጋፍ መስጠቱን በመቀጠል ቡድኑ የጥፋት ተግባራቱን እንዲቀጥል አበረታቷል ያሉት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ህብረቱ ኤርትራን መወንጀሉን ትቶ የራሱን ፖሊሲ እንደገና ይገምግም ሲሉ አሳስበዋል። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የተጓዙ የትግራይ ተወላጅ ኢትዮጵያውያን ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ደጃፍ የኢትዮጵያን መንግስት የተቃወሙበትን ሰልፍ እያካሄዱ ናቸው። ከሰልፉ አስተባባሪዎች መካከል አንዷን በስልክ አግኝተናል። የተቃውሞውን ምክንያትና የሰልፉን ዓላማ ለአሜሪካ ድምጽ እንዲህ ሲሉ ገልጸዋል።
ሊሊ ይባላለሁ። 100 ቀን ሆነን የውልድ ሰው መከተል ያለው እና የዲጂታል ዋና ዓላማ 100 ቀን ተማጥተናል። ትልቁ መሴጃችን ለዩኤን ይሄ ሶስተኛ ፕሮቴስታችን ነው። ኒውዮርክ አሎን ማለት ነው። ኦፍኮርስ የተለያዩ ስቴቶች ብዙ ፕሮቴስት ተደርገዋል፣ ግን ዩኤን ስለማያውቅ አይደለም ሳይለንት ናቸው። ምንም አይነት አክሽን አልተወሰደም። ህዝባችንም እያለቀ ነው። እና ሜይን መሴጃችን ምንድን ነው? ዝምታው ይበቃል ማለት ነው። ህዝብ እያለቀ ነው። አክት ማድረግ አለባቸው።
ማሊ ውስጥ በሚገኙ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የማሊ የተቀናጀ አረጋጊ ተልዕኮ ሙኒስማ ኃላፊው የዋና ጸሐፊው ልዩ መልእክተኛ አወገዙ። ማንነታቸው ያልታወቁ ታጣቂዎች በሰላም አስከባሪዎቹ ካምፕ ላይ ተኩስ ከፍተው አንዳንዶች አባላቶቻችንን በጽኑ አቁስለዋል ሲሉ የተባበሩት መንግስታቱ ተጠሪ መሐመድ አናዲፍ አመልክተዋል። የቆሰሉት ሰላም አስከባሪዎች የሚበዙት የቶጎ ተወላጆች መሆናቸውንም ገልጸዋል። ከተመሰረተ 7 ዓመታት ያሳለፈው የማሊ ሰላም አስከባሪ ኃይል 13,000 ወታደሮች ያሉት ሲሆን 230 አባላቱ በግዳጅ ላይ እንዳሉ እንደተገደሉበት ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች፣ የኮቪድ-19 ክትባት ዓለም አቀፍ ስርጭት አደገኛ በሚሰኝ ደረጃ ጣጣኝነት ይጎለዋል ሲሉ የዓለም የጤና ድርጅትና የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የኮቪድ-19 ክትባት ምርት መጠን እንዲጨምርና ሚዛናዊ ክፍፍል እንዲኖር ጠየቁ። እስካሁን ከተከፋፈለው የ128 ሚሊዮን ክትባት ውስጥ ሲሶ ያህሉ አጠቃላይ ምርታቸው ከዓለም 60 በመቶን በሚይዘው 10 አገሮች ብቻ ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ተናግረዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዋና ዲሬክተር ሄንሪየታ ፎርም በበኩላቸው በዛሬው የሁለቱ ድርጅቶች የጋራ መግለጫ በሰጡት ቃል ቁጥሩ 2.5 ቢሊዮን የሚደርስ የዓለም ሕዝብ መኖሪያ የሆኑት 130 ሀገሮች እስካሁን አንድም ሰው አልተከተበም ብለዋል። ይህ በዚህ ከቀጠለ ሲሉ አስጠነቀቁ ሁለቱ ኃላፊዎች። ይህ በዚህ ከቀጠለ በሰው ሕይወትና መተዳደሪያ የሚለካ ብዙ ዋጋ የሚያስከፍል ነው። ቫይረሱ ራሱን እየለወጠ ለክትባቶች የማይበገርበት ሁኔታም ይፈጠራል። ለምጣኔ ሀብት ከደረሰበት ኪሳራ የማገገም እድሉም ይጓተታል ሲሉ አሳስበዋል። በተጨማሪም መንግስታት ከድንበሮቻቸው አሻግረው ማየት አለባቸው ሲሉ ያሳሰቡት የሁለቱም የዓለም ድርጅቶች ባለስልጣናት የዚህን ዓለም አቀፍ ወረርሽኝ ማብቃትና ሌሎች ራሳቸውን የለወጡ ቫይረሶች የሚከሰቱበትን ሁኔታ ውሱን ለማድረግ የሚያስችል እቅድ ሊከተሉ ይገባል ሲሉ መክረዋል። በሁሉም ሀገሮች በቅድሚያ በግንባር የተሰለፉት የጤና ባለሙያዎች ለጽኑ በሽታዎች የተጋለጡ ህሙማንና የማህበረሰብ ክፍሎች እንዲከተቡም መክረዋል። የክትባቶቹ አምራች ኩባንያዎችም ውሱን አቅርቦታቸውን በተመጣጠነ መልኩ እንዲከፋፈል እንዲያደርጉና ቴክኖሎጂው ወደ ሌሎች አምራቾችም እንዲሸጋገር በመፍቀድ ክትባቶቹ በሚፈለገው መጠን የሚመረቱበት ሁኔታ እንዲፈጠር እንዲያግዙ የዓለም የጤና ድርጅትና ዩኒሴፍ ጥሪያቸውን አሰምተዋል። ሌላ የኮቪድ-19 ዜና፣ ከጥቂት ወራት በፊት ብሪታንያ ላይ የተከሰተው የኮሮና ቫይረሱ ዝርያ ሀገሪቱን አዳርሷታል፣ ሲቀጥል ዓለምን ማዳረሱ የሚቀር አይመስልም ሲሉ አንድ የብሪታንያ ሳይንቲስት ተናገሩ። ኮቪድ-19 ጂኖሚክስ ዩኬ የተባለ የኮቪድ-19 ዘረመል ጥናት ድርጅት መሪዋ ሻረን ፒኮክ ይህንን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከቆየው የኮሮና ቫይረስ ይበልጥ ተላላፊ የሆነው የቫይረሱ ዝርያ መጀመሪያ የተነሳው ባለፈው መስከረም ብሪታንያዋ ደቡባዊ ኬንት ውስጥ መሆኑ ይታወሳል። ከዛ በኋላ ዩናይትድ ስቴትስን ጨምሮ ከ50 በሚበልጡ የዓለም ሀገሮች ተዛምቷል። የኖቨል ኮሮና ቫይረስን የዘረመል ቅያሬ በመከታተል ላይ የሚገኘው ይህ የምርምር ድርጅት ኃላፊዋ ሳይንቲስት ሻረን ፒኮክ በመግለጫቸው አዲስ የወጡት የኮቪድ-19 መከላከያ ክትባቶች እስካሁን ብቅ ያሉትን የቫይረሱን ልውጥ ዝርያዎች መከላከል እንደሚችሉ ነው ያመለከቱት። ይሁን እንጂ ቢያንስ ለመጪዎቹ 10 ዓመታት ሳይንቲስቶች የቫይረሱን ዘረመል መቀያየር ማጥናት ይኖርባቸዋል ነው ያሉት። ይበዚህ እንዳለ በተለምዶ ለአስም ተጠቂዎች ሕክምና የሚውለው ባፍንጫ የሚሸተተው ስቴሮይድ በኮቪድ-19 የሚታመሙ ሰዎች ሆስፒታል መግባት ደረጃ እንዳይደርሱ እንደሚያግዝ አንድ አዲስ ጥናት ማመልከቱ ተሰማ። የብሪታንያ ኦክስፎርድ ዩኒቨርሲቲ ላንዶር ባካሄደው ለኮሮና የተጋለጡ 146 ህሙማንን ያሳተፈ ጥናት ለገሚሶቹ ህሙማን ቦዶሶናይድ የተባለውን መድኃኒት ሰጥቶ የተቀሩትን ደግሞ በተለምዶ መንገድ ሲያስታምም ቆይቷል። መድኃኒቱን የተጠቀሙት ህሙማን ታዲያ አብዛኞቹ ሆስፒታል መግባት ደረጃ እንዳይደርሱ እንዳገዘ ነው ጥናቱ ያመለከተው። ከዚያም በላይ ፈጥነው ማገገም መቻላቸውንም ጠቁሟል። ይህ አዲስ ጥናት ባቻ ሳይንቲስቶች የተገመገመ ግን አይደለም። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በዩናይትድ ስቴትስ የተወካዮች ምክር ቤት የተመሰረተው ክስ አቅራቢዎች የትራምፕ ደጋፊዎች በምክር ቤቱ ህንጻ ላይ ስላካሄዱት ወረራና አመጽ ካሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን ለመወሰኛ ምክር ቤቱ ችሎት በማስረጃነት አሳይተዋል። የክስ አቅራቢዎቹ የቪዲዮ ምስሎቹን የቀድሞ ፕሬዚደንት ከየክፍለ ግዛቶቹ የጆ ባይደንን አሸናፊነት ያረጋገጠው የድምጽ ውጤት እንዲቀለበስ ለተካሄደው አመጽ ቀጥታ ተጠያቂነታቸውን ለማሳየት ተጠቅመውበታል። የመወሰኛው ምክር ቤት ችሎት ዛሬም ይቀጥላል። በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። በመጨረሻም የኢራን ፕሬዝደንት ሀገራቸው እንደ አውሮፓውያን አቆጣጠር በ2015 ዓ.ም የፈረመችውን የኒውክሌር ስምምነት የምታከብረው ሌሎችም ፈራሚዎች ካከበሩት ነው ሲሉ ተናገሩ። የአሜሪካ ድምጹ ኤድዋርድ ዩሬኒየን ከካይሮ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ኢራን ፕሬዝደንት ሐሰን ሩሃኒ ሀገራቸው እንደ አውሮፓ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ የካቲት 11 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። የኢትዮጵያ የሰብአዊ መብት ኮሚሽን ስራ አስኪያጅ ዶክተር ዳንኤል በቀለ የፖለቲካ ፓርቲዎች ኢትዮጵያ በሚካሄደው ምርጫ ለሰብአዊ መብት ጉዳይ ትኩረት እንዲሰጡ ጥሪ ማድረጋቸው ተገለጸ። የኮሮና ቫይረስ መዛመት ዋናው ምክንያት የሆነው አስፈላጊውን ጥንቃቄ አለማድረግ መሆኑን የኢትዮጵያ የጤና ሚኒስቴር አስታወቀ የሚሉትና ሌሎችም ፕሮግራሞች አሉን። የመጪው ምርጫ ዋና ትኩረት የሰብአዊ መብቶች ጉዳይ እንዲሆን የኢትዮጵያ ሲቪክ ማህበራትና የሰብአዊ መብቶች ኮሚሽን አስታወቁ።
የኢትዮጵያን ሰብአዊ ቀውስና የሰብአዊ መብቶች ቀውስ ለመፍታት ነገ ብትመረጡ እናንተ ቃል የምትገቡት ነገር ምንድን ነው? አንደኛ ቃል መግባት አለባቸው። ሁለተኛ ነገር ቃል የገቡትንም ነገር መተግበር አለባቸው። ግን ቢያንስ መጀመሪያ ቃል ከመግባት መጀመር መቻል አለባቸው።
የሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ ናቸው። በአብይ ርዕሳችን ይቀርባል። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ የትግራይ ክልል ያለው ሁኔታ ዩናይትድ ኪንግደምን አሁንም በጥልቅ እያሳሰበ ነው ሲሉ የአፍሪካ ጉዳዮች ሚኒስትሩ ጄምስ ደድሪጅ ተናገሩ። ሚኒስትሩ ባወጡት መግለጫ በክልሉ ሁከቱ መቀጠሉን፣ ብሔረሰብን መሰረት ያደረገ አሎ እንዲሁም ከባድ የምግብ፣ የውሃ፣ የነዳጅና የገንዘብ እጥረት መኖሩን የሚገልጹ ሪፖርቶች አሳስበውናል ብለዋል። የክልሉ የሰብአዊ ረድኤት ተደራሽነት የማይሻሻል ከሆነ በክልሉ ዙሪያ ያሉ በርካታ ሰዎች ይበልጡን ለከፋ ስቃይ ይጋለጣሉ ሲሉ ሚኒስትሩ አክለዋል። ሁሉም ወገኖች የሰብአዊ እርዳታ ሰራተኞች ያለ ችግር ህዝቡን እንዲደርሱ ባስቸኳይ እንዲፈቅዱ እንዲሁም ይፈጸማሉ ስለተባሉት የሰብአዊ መብት ጥሰቶች ነጻ ምርመራ እንዲካሄድ በተደጋጋሚ ጠይቀናል ብለዋል ሚኒስትሩ። የሶማሊያ መንግስት ከአልሸባብ የሚቃጣበት ጥቃት ያያየለና በዚያች ሀገር ያለውን የሽብርተኛ ጥቃት ለመከላከል በአካባቢው የተሰማሩት የዩናይትድ ስቴትስ እና የአፍሪካ ህብረት ኃይሎች የሰራዊታቸውን ቁጥር ለመቀነስ እየተዘጋጁ ባሉበት በዚህ ወቅት በህቡ የጸጥታ ማስከበር ስራ የሚሰማሩ ወታደሮች ስልጠና ሽዎች የሚቆጠሩ ምልምሎችን ወደ ኤርትራ መላኩ ተዘገበ። ወታደሮቹ ከኢትዮጵያና ከኤርትራ ሰራዊት ጎን ሆነው በትግራይ ውጊያ ተሳትፈዋል በሚል በቅርቡ በማህበራዊ ሚዲያ የተሰራጨው ያልተረጋገጠ ዜና ለስልጣናው የተለየ ትኩረት ስቧል። ሶማሊያና የኢትዮጵያ መንግስት ባለስልጣናት መሰረተ ቢስ ሲሉ ውድቅ አድርገውታል። የአሜሪካ ድምጽ ያነጋገራቸው በተለያዩ ጊዜያት ልጆቻቸውን እንዳነጋገሩ የገለጹ ለስልጣናው ወደ ኤርትራ የተላኩ ወታደሮች ወላጆች በበኩላቸው ልጆቻቸው በተባለው ውጊያ እንዳልተሳተፉ ያሉትም ኤርትራ መሆኑን ልጆቻችን አረጋግጠውልናል ብለዋል። የአሜሪካ ድምጽ የሶማሊኛ ክፍል ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የሶማሊያ ኃይሎች ካሁን ቀደም በተለያዩ ጊዜያት በቱርክ በኡጋንዳና በጅቡቲ ወታደራዊ ስልጠናዎችን ቢያካሂዱም የኤርትራው ስልጠና ግን ከቀደሙት ሁሉ የተለየ ነው። ለዚህም ምክንያቱ በሶማሊያ የብሔራዊ ደህንነት መስሪያ ቤት የተመራ መሆኑና በሚስጥርም የተከናወነ መሆኑ ነው። የአሜሪካ ድምጽ ያነጋገራቸው 3 ስለ ፕሮግራሙ ቅርበት ያላቸው የሶማሊያ ባለስልጣናት መልምሎቹ እንደ አውሮፓውያን ዘመን አቆጣጠር ከ2019 ዓ.ም ተመረተ አንስተው በጎረቤት ኤርትራ በህቡ የጸጥታ ማስከበር ስራ ለመሰማራት የሚያስችል ልዩ ወታደራዊ ስልጠና በመከታተል ላይ መሆናቸውን አረጋግጠዋል። የሰልጣኞቹንም ቁጥር ከ4000 እስከ 7000 ያደርሱታል። በቅርቡ በትግራይ ክልል የተካሄደውን ወታደራዊ ግጭት ተከትሎ አንድ የሶማሊያ ወታደር በውጊያው ተገድሏል በሚል በማህበራዊ ሚዲያ የተሰራጨ ያልተረጋገጠ ዜና ነው በኤርትራ እየተካሄደ ላለው ለዚህ ስልጠና ልዩ ትኩረት የሳበው። የሶማሊያ ወታደሮች በኤርትራ በመሰልጠን ላይ መሆናቸውን ያረጋገጡት የሶማሊያ ማስተዋቂያ ሚኒስትር ኦስማን አቡካር ዱቤ ወታደሮቹ በትግራይ ተሰማርተዋል በሚል የተሰራጨውን ወሬ ግን የሐሰት ነው ሲሉ አጣጥለዋል። አሉባልታ፣ የፈጠራና ለፖለቲካ ዓላማ ሲባል የተቀነባበረ መሰረት የለሽ ወሬ ነው ነበር ያሉት። ስለ ጉዳዩ የተጠየቁ የኢትዮጵያ መንግስት ባለስልጣናትም ተመሳሳይ ምላሽ ነው የሰጡት። የአሜሪካ ድምጽ የጠየቃቸው አንዳንድ የሰልጣኞች ወላጆችም በተለያዩ ጊዜያት ልጆቻቸውን ማነጋገራቸውንና በተባለው ዘመቻ ያለመሰማራታቸውን የሚገኙትም እዚያው ኤርትራ መሆኑን እንደነገሯቸው ገልጠዋል። ሌሎች የአሜሪካ ድምጽ ያነጋገራቸው ወላጆች ደግሞ ለወራት በወታደራዊ ስልጠና ላይ የሚገኙ ልጆቻቸውን ማግኘት ያለመቻላቸው ያሳሰባቸው መሆኑን ተናግረዋል። በመጀመሪያ የልጆቹ ደህንነት ያሳሰባቸው ወላጆች ያደረባቸውን ስጋት የገለጡበት አስተያየት ኋላ ላይ የፖለቲካ ዓላማ ያላቸው ወገኖች የሶማሌ ወታደሮች በትግራይ ውጊያ ተሳትፈዋል የሚለውን ጨምሮ ያልተጨበጡ ወሬዎችን አክለው መሰማት ጀመሩ ሲሉ የአሜሪካ ድምጽ ያነጋገራቸው የሶማሌ ፖለቲካ ጉዳዮች ተንታኝ አብዲ ማሊክ አብዱላ ገልጠዋል። ምልምሎቹ ወደ ኤርትራ የተላኩት እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2018 የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሞቃዲሾን በጎበኙበት ወቅት በሁለቱ ሀገሮች መካከል የተደረሰውን ስምምነት ተከትሎ መሆኑን ለአሜሪካ ድምጽ አስተያየት የሰጡ የሶማሊያ ባለስልጣናት አመልክተዋል። የአሜሪካ ድምጽ የኤርትራን ባለስልጣናት አስተያየት ለማካተት ላደረገው ጥረት የባለስልጣናቱን ምላሽ ለጊዜው ማግኘት አልተቻለም።
ሉላና አመሰግናለሁ። የተባበሩት የአረብ ኤሚሬቶች በየመን የእርስ በርስ ጦርነት ውስጥ የነበራትን ተሳትፎ ማቆሟን ተከትሎ በኤርትራ የአሰብ ወደብ ላይ የነበራትን ወታደራዊ መደብ በከፊል መነቃቀል መጀመሯን የሳተላይት ምስሎች ማሳየታቸው ተዘገበ። የተባበሩት አረብ ኤሚሬቶች በየመኑ ጦርነት ከሳውዲ መራሹ ጥምረት ጎን በመሆን ከሁቲዎቹ ሽምቅ ተዋጊዎች ጋር ተዋግታለች። እንደ አውሮፓውያን አቆጣጠር በ2015 መስከረም ወር ላይ አሰብ ላይ የገነባችውን ወደብና የአውሮፕላን ማረፊያ ከባድ መሳሪያዎችና የሱዳን ወታደሮችን ወደ የመን ለማጓጓዝ ስትጠቀምበት ቆይታለች። ሀገሪቱ ራሷን ከየመኑ ጦርነት ካወጣች በኋላ አሰብ ላይ ያሏትን መሳሪያዎች ነቃቅላ ማንሳቷንና አዲስ የተገነቡ ጣቢያዎችንም ጭምር እንዳፈረሰች የሳተላይት ምስሎች አሳይተዋል ሲል ነው የኤፒ ዘገባ ያመለከተው። የኤሚሬትስ ባለስልጣናት ለጉዳዩ ያቀረበውን ጥያቄ ምላሽ እንዳልሰጡለት የጠቀሰው የአሶሲየትድ ፕሬስ ዘገባው በአሰብ ወደብ እንድትጠቀም የ30 ዓመት ኮንትራት ከሰጠቻት ከኤርትራን በኩል መልስ ለማግኘት ዋሽንግተን ዲሲ የሚገኘውን ኤምባሲዋን ጠይቀን መልስ አላገኘንም ብሏል። ዩጋንዳ ውስጥ ተቃዋሚ መሪው ቦቢ ዋይን ሮበርት ኪያጉላኒ ለተባበሩት መንግስታት ድርጅት የመብቶች ቢሮ ስሞታቸውን እያቀረቡ በነበረበት ወቅት በጋዜጠኞች ላይ በመንግስቱ ወታደሮችና ፖሊሶች የተፈጸመውን ጥቃት የተባበሩት መንግስታት ድርጅት አወገዘ። የዩጋንዳ ጋዜጠኞች ማህበር ለሮይተርስ በሰጠው ቃል ቢያንስ 20 ጋዜጠኞች መቁሰላቸውንና 4 የሚሆኑ ጋዜጠኞች ጭንቅላታቸው ላይ በደረሰባቸው ከባድ ድብደባ እንደተጎዱ ገልጿል። ቦቢ ዋይን ባለፈው ወር የተካሄደው ምርጫ ለፕሬዚደንት ዮዌሪ ሙሴቪኒ በማድላት የማጭበርበር ተግባር የተፈጸመበት ነው በማለት መሸነፋቸውን አልተቀበሉም። ቦቢ ዋይን በትዊተር ባሰፈሩት ቃል 5 የፓርቲያችን አመራር አባላት ጋር ሆነን በዩጋንዳ የሚፈጸመውን የሰብአዊ መብት ረገጣ በተመለከተ ስሞታልና ቅርብ ሄደን ሳለ የጸጥታ ኃይሎች በስፍራው ባገኙት ላይ ሁሉ ድብደባ ፈጽመዋል ብለዋል። በዩጋንዳ የዩናይትድ ስቴትስ አምባሳደር ናትሊ ኢ ብራውን ድንገቱን አውግዘው ምርመራ እንዲካሄድ ጠይቀዋል። የተባበሩት መንግስታት ድርጅትም በጋዜጠኞቹ ላይ ስለተፈጸመው ጥቃት ተጠያቂዎች በሕግ መጠየቃቸውን የሀገሪቱ መንግስት እንዲያረጋግጥ አሳስቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስናልፍ ከኢትዮጵያ የጤና ጥበቃ ሚኒስቴር በተገኘው ዕለታዊ የኮቪድ-19 መረጃ መሰረት ትናንትናው ዕለት ከተመረመሩ 6127 ሰዎች ውስጥ 818ቱ በኮሮና ቫይረስ የተጠቁ መሆናቸው እንደተረጋገጠ አመልክቷል። 713ቱ ትናንት በምርመራ የተገኙት አዲስ የኮሮና ቫይረስ ተጋላጮች አዲስ አበባ ውስጥ የተገኙ መሆናቸውን ነው የሚኒስቴሩ መረጃ ያሳየው። እንዲሁም በትናንትናው ዕለት 14 ሰዎች በኮቪድ-19 ሳቢያ ህይወታቸው ያለፈ ሲሆን 12ቱ ህይወታቸው ያለፈው አዲስ አበባ በሚገኙ የህክምና ማዕከላት ሲሆን አንድ ሰው በኦሮሚያ ክልል፣ አንድ ሰው በሐረሪ ክልል ህይወታቸው ማለፉን ጨምሮ አመልክቷል። በኮቪድ-19 ዜና ስንቆይ በፋይዘር እና በባዮንቴክ የመድኃኒት ኩባንያዎች የተቀመመው የኮቪድ-19 ክትባት ደቡብ አፍሪካ ውስጥ የተከሰተውን የኮሮና ቫይረስ ዝርያ ለመቋቋም የሚያዳብረው የሰውነት መከላከያ በመጠኑ ዝቅ ያለ ቢሆንም ቫይረሱን ይከላከላል ሲል አዲስ ጥናት አመለከተ። የፋይዘር ኩባንያና የቴክሳስ ዩኒቨርሲቲ ህክምና ክፍል ተመራማሪዎች ዛሬ በኒው ኢንግላንድ መጽሔት ላይ ሪፖርታቸውን አውጥተዋል። የደቡብ አፍሪካውን ልውጥ የኮሮና ቫይረስ ዝርያ አይነት ፈጥረው የፋይዘሩን ክትባት በወሰዱ ሰዎች የደም ናሙና ላይ ሞክረውታል። ባገኙት ውጤት መሰረት ክትባቱ ከመጀመሪያው ወይም በብዛት ከሚታየው ቫይረስ ጋር ካለው የመከላከል አቅም ጋር ሲነጻጸር በዚህ በተለወጠው ዝርያ ላይ ያለው የመከላከል አቅም በ2/3 የቀነሰ ሆኖ አግኝተውታል። የዩናይትድ ስቴትሱ ሞደርና ኩባንያም በበኩሉ በዚሁ በኒው ኢንግላንድ የህክምና ምርምር መጽሔት ላይ ባወጣው ሪፖርት በሁለት ጊዜ በሚሰጠው የኮቪድ-19 ክትባቱ ላይ የፋይዘሩን አይነት ውጤት እንዳገኘ ነው የገለጸው። ፋይዘር እና ባዮንቴክ ኩባንያዎች ክትባታቸውን አሻሽለው ለማውጣት ወይም ደግሞ በመጀመሪያ የሚሰጡትን ክትባቶች የሚያጠናክር ተጨማሪ ክትባት ለመስራት ከመድኃኒት ቁጥጥር ኃላፊዎች ጋር እየተነጋገሩበት መሆናቸውን አስታውቀዋል። መጨረሻም በዩናይትድ ስቴትስ በብዙ ሚሊዮን የተቆጠረ ህዝብ ባጨናነቀው የከበደ ቅዝቃዜና በረዶ በደቡባዊዋ ቴክሳስ ክፍለ ግዛት አያሌ ነዋሪዎች ለቀናት የኤሌክትሪክ ኃይል እንደተቋረጠባቸው ናቸው። የውሃ አቅርቦትም ተስተጓግሎባቸዋል። የቴክሳስ አገረ ገዢ ግሬግ አበትና የክፍለ ሀገሯን አብዛኛውን የኤሌክትሪክ ኃይል አቅርቦት ኃላፊ የሆነው ድርጅት ባለስልጣን ዛሬ ሲናገሩ ያለውን ኤሌክትሪክ ኃይል ለማጠናከር በተሰራው ስራ ውጤት ተገኝቷል ብለዋል። ካሁን በኋላ ህዝቡ የኤሌክትሪክ ኃይል በዙር በዙር ይቋረጥበት ይሆናል እንጂ ብዙም ሳይቆይ ሙሉ አገልግሎቱን ያገኛል ብለን ተስፋ እናደርጋለን ብለዋል። 7 ሚሊዮን የቴክሳስ ነዋሪዎች የቧንቧ ውሃ መስመር ላይ ጉዳት የደረሰ በመሆኑ የሚጠጡትን ውሃ እንዲያፈሉ ትዕዛዝ ተሰጥቷል። ማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.vionews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማችሁ። ነጭ ሳር ብሔራዊ ፓርክ የመጥፋት አደጋ ላይ ነው።
ፓርኩ አሁን ባለበት ሁኔታ ዓለም አቀፍም ይሁን አገር አቀፋዊ መስፈርቶችን አያሟላም። ፓርኩ በድርቅት የማይፈቀሩ ነገሮች አሉበት። ለምሳሌ ሰፈራዎች አሉበት፣ እንቅና ያገኙ ሰፈራዎች ናቸው።
ዶክተር ሲሞን ሽብሩ በፓርኩ ላይ ጥናቶችን ያደረጉ የአርባ ምንጭ ዩኒቨርሲቲ ባልደረባ ናቸው። በተፈጥሮ አካባቢ ዝግጅት ላይ ይዘነዋል። አሁን የዕለቱ አብይ ርዕስ ይቀርባል። የምርጫ 2013 ዋና አጀንዳ የሰብአዊ መብቶች አያያዝ ጉዳይ እንዲሆን የሲቪክ ማህበራት ድርጅቶች ህብረትና የኢትዮጵያ የሰብአዊ መብቶች ኮሚሽን በአንድነት እንደሚሰሩ ተገለጸ። ምርጫው ዲሞክራሲያዊና ሁሉን አቀፍ እንዲሆንም ብርቱ ስራ ይጠብቃቸዋል መባሉን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል።
የኢትዮጵያ ሰብአዊ መብቶች ድርጅት ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባዘጋጁት የአንድ ቀን የምክክር መድረክ ከኢትዮጵያ ሲቪክ ማህበራት ድርጅቶችና ከኢትዮጵያ ሰብአዊ መብቶች ኮሚሽን አኳያ በዘንድሮ ምርጫ ትኩረታቸው ምን መሆን እንዳለበት መክረዋል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ እንዳሉት ድርጅቶቹና ኮሚሽኑ ትኩረት ማድረግ ያለባቸው ተሳትፎን ማረጋገጥ፣ ልዩ ትኩረት ለሚሹ የህብረተሰብ ክፍሎች የተለየ ትኩረት መስጠትና በተቻለ መጠን የሰብአዊ መብቶች የምርጫው አጀንዳ እንዲሆን ግፊት ማድረግ እንዳለባቸው ተናግረዋል። ዶክተር ዳንኤል ይህን ከሚመሩት ተቋም ጋር በማዛመድ ተፎካካሪ ፓርቲዎች በሰብአዊ መብቶች አያያዝ ምን የተለየና ተጨባጭ እርምጃ ለመውሰድ አቅደዋል የሚል ጥያቄ ያነሳል ብለዋል።
የኢትዮጵያን ሰብአዊ መብት እና የሰብአዊ መብቶች ቀውስ ለመፍታት ነገ ብትመረጡ እናንተ ቃል የምትገቡት ነገር ምንድን ነው? አንደኛ ቃል መግባት አለባቸው። ሁለተኛ ነገር ቃል የገቡትንም ነገር መተግበር አለባቸው። ግን ቢያንስ መጀመሪያ ቃል ከመግባት መጀመር መቻል አለባቸው። ስለዚህ ይሄ ቃል የሚገባ ነገር እንደው ጠቅለል ባለ አነጋገር ከተመረጥን ሰብአዊ መብትን እናከብራለን እናስከብራለን የሚል ብቻ ሳይሆን ተጨባጭ የሆኑ ማለት ነው ስፔሲፊክ እና ኮንክሪት የሆኑ የሰብአዊ መብት እርምጃዎች ማለት ነው። ከዓለም አቀፍ የሰብአዊ መብት ግዴታዎቻችን ጋር የተያያዘ ሊሆን ይችላል። ገና ካልፈረምናቸው ዓለም አቀፍ የሰብአዊ መብት ግዴታዎች ጋር የተያያዘ ሊሆን ይችላል። ወይም የኢትዮጵያን ስር የሰደደ የሰብአዊ መብት ችግር ለመፍታት ሊወሰዱ ከሚገባቸው የሕግ ማሻሻል፣ የፖሊሲ ማሻሻል ጋር የተያያዘ እርምጃ ሊሆን ይችላል።
ከእነዚህም በላይ በቅርብ ህብረተሰቡ የሚያውቃቸውን የመብቶች አያያዝ ለማሻሻል ፓርቲዎቹ ወይንም ተፎካካሪዎቹ ምን አስበዋል? ዶክተር ዳንኤል ይጠይቃሉ።
ወይም ደግሞ አሁን በዕለት ተዕለት ህይወታችን የምንመለከታቸው የሰብአዊ መብት ችግሮች ጋር የተያያዘ ሊሆን ይችላል። የዋስትና መብት ተከብሮላቸው ፍርድ ቤት ያለቀቃቸው ብዙ ታሳሪዎች አሉ። እኛ ለምሳሌ በስራ ሂደታችን የሚያጋጥመን የእስር ቤት አያያዝ ሁኔታ ብቻ ሳይሆን ደግሞ ለእስር ምክንያት የሚሆኑ ጉዳዮችና ከምርመራ በፊት የመታሰርንም ጉዳይ ሊመለከት የሚችል ይሆናል። ስለዚህ በዕለት ተዕለት ከሚያጋጥሙን የሰብአዊ መብት ችግሮች በመነሳት ፖለቲካ ፓርቲዎቹ ቢመረጡ መንግስት ቢሆኑ የሚወስዷቸው የተጨበጡ የሰብአዊ መብት እርምጃዎች ምን እንደሚሆኑ መወያያ፣ መከራከሪያ፣ መነጋገሪያ አጀንዳ ከሆነ ሰብአዊ መብቶች የምርጫው አጀንዳ ሆነ ማለት ነው።
የሲቪክ ማህበራት ድርጅቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን ሌላው ትኩረት መሆን የሚገባው ደግሞ የዜጎች የመምረጥ የመመረጥና ተሳትፎ የማድረግ መብቶች ባጭሩ የዲሞክራሲያዊ መብቶች በወቅቱ እንዴት ባለ መጠንና ጥልቀት እየተተገበሩ መሆናቸውን ማረጋገጥ ነው።
አንደኛውና ዋነኛው ነገር በምርጫ ውስጥ መሳተፍ የፖለቲካ መብት አለ፣ የዜጎች መብት አለ፣ የምርጫ መሳተፍ መብት አለ። ስለዚህ በምርጫ የመሳተፉ መብት መጠበቅ መቻል አለበትና ለሁሉም ሰዎች፣ ለሁሉም ዜጎች የምርጫ ውስጥ ተሳትፎ መብት እንዲጠበቅ፣ ምርጫው ህጋዊ፣ ሰላማዊ፣ ሰብአዊ መብቶች የተከበሩበት የተጠበቁበት መሆኑን ለማረጋገጥ የምንሰራው ስራ አለ። በሲቪል ማህበረሰብ ድርጅቶች በኩል እኔ የማውቀው በጣም ሰፋፊ ፕሮግራሞች አሏችሁ፣ ከቮተር ኤጁኬሽን አንስቶ እስከ ምርጫ መታዘብ ስራ ማለት ነው። እነዚህ ሁሉ ስራዎች በአጠቃላይ የዜጎችን የምርጫ ውስጥ የተሳትፎ መብት የሚመለከት ጉዳይ ነውና አንደኛው ትልቁ ትኩረታችን ፓርቲሲፔሽን ይመስለኛል። ስለዚህ ስለ ፓርቲሲፔሽን ብሮድሊ አስበን የምንሰራበት አንደኛው ትኩረት አቅጣጫችን እሱ ነው።
በሰውነታቸውና በዜግነታቸው የሚገባቸውን የተፈጥሮና ማህበራዊ መብታቸውን ያላገኙ የህብረተሰብ ክፍሎች በዚህ ምርጫ መብታቸው እንዲከበር ማድረግ ሌላው ትኩረት የሚሻ ጉዳይ እንደሆነም ኮሚሽነሩ አስገንዝበዋል። በቃል ብቻ ሳይሆን በተግባር እንዲሳተፉ ለእነዚህ የማህበረሰቡ አባላት የተመቻቹ ሁኔታዎች ሊፈጠሩ ይገባቸዋል ብለዋል።
ቢያንስ በእኛ በኩል በጣም በዋነኛነት ቅድሚያ ሊሰጠው ይገባል ብለን ያሰብነው የሴቶች ተሳትፎ። የሴቶች ተሳትፎ በተለይ በመራጭነትም በተመራጭነትም በምርጫ ፈጻሚና አስፈጻሚነትም እዛ ውስጥ በሚኖራቸውም ተሳትፎ ጭምር በአጠቃላይ በተለይ የሴቶች የፖለቲካ ተሳትፎን በሚመለከት በተለየ ትኩረት መስራት አለብን ብለን እናስባለን። ሁለተኛ የአካል ጉዳተኛ ሰዎችን የምርጫ ተሳትፎ መብት በሚመለከት ነው። የምርጫ ሂደቱ በአጠቃላይ በሁሉም አይነት መልኩ የአካል ጉዳተኞችን ልዩ ፍላጎት ግምት ውስጥ በከተተ መልክ መከናወኑን ማረጋገጥ ስላለብን ሁለተኛው ልዩ ትኩረት ይሻል ብለን የምንለው የህብረተሰብ ክፍሎች ናቸው።
ዶክተር ዳንኤል በቀለ አክለውም በአሁኑ ወቅት ከቀያቸው ተፈናቅለው የሚገኙ ኢትዮጵያውያን ጉዳይ ልዩ ትኩረት የሚሻ እንደሆነም አስገንዝበዋል።
አሁን ሀገራችን ውስጥ ባለው ሁኔታ እንደምታውቁት ቁጥራቸው በጣም እየጨመረ የመጣው የሀገር ውስጥ ተፈናቃዮች ጉዳይ ነው። በጣም በርካታ ቁጥር ያላቸው ከመደበኛ መኖሪያ አካባቢያቸው ተፈናቅለው ሌላ ቦታ ያሉ በምርጫ ውስጥ ለመሳተፍ ተግባራዊ እንቅፋቶችም የህግ እንቅፋትም ያለባቸው ብዙ ሰዎች አሉ። ስለዚህ አይዲፒስ የሀገር ውስጥ ተፈናቃዮችን የምርጫ ውስጥ ተሳትፏቸው እንዴት ሊሆን እንደሚችል ማሰብ መመካከርና የምርጫ ቦርድንም በጀመረው ሂደት ማገዝ ይኖርብናል ማለት ነው። እንደምታውቁት የምርጫ ቦርድም ይህንን ጉዳይ አሳስቦት በመውሰድ ላይ ያለው እርምጃ አለ፣ ግን ያ ስራ የተጠናቀቀ አይመስለኝምና እሱን በቅርበት መከታተል ያለብን ይመስለኛል።
የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር አቶ መስዑድ ገበየውም በምርጫ ወቅት የተናበበና ውጤት ያለው ስራ ለማከናወን በመተባበር መስራት እንደሚገባ አስገንዝበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትላንት ረቡዕ ከመንግስታቸው መገናኛ ብዙሃን ጋር ባደረጉት ለሁለት ሰዓታት የዘለቀ ቃለ ምልልስ በሀገራቸው ትግራይ ውስጥ ባለው የሰላም መጥፋት ጉዳይ፣ በኢትዮጵያና ሱዳን ድንበር ውዝግብ፣ በአባይ ውሃ አጠቃቀም ላይ ባለው አለመግባባት፣ በኤርትራና ቀይ ባህር አካባቢ ግንኙነቷ ላይ ማብራሪያ ሰጥተዋል። በኢትዮጵያና በሱዳን መካከል የሚስተዋለውን መቆራቆስ ከሀገሮቹ ችግር ሁኔታዎች ጋር የማይጣጣምና ምክንያታዊነት የጎደለው ብለውታል። ትግራይ ውስጥ ያለውን ሁኔታ ለውጡን በመቃወም ሲደረግ የነበረ ትንኮሳና ድብቅ ዓላማ የነበረው ሲሉ ቢጠሩትም ትግራይ ውስጥ ተሰማርተዋል ስለሚባሉት የኤርትራ ወታደሮች ግን ምንም አልተናገሩም። አዲሱን የአውሮፓ ዓመት አስታከው ፕሬዚዳንቱ የሰጡትን ዓመታዊ ቃለ ምልልስ የተከታተለው የአስመራው ሪፖርተራችን ብርሃነ በርሀ ዝርዝሩን ይዟል።
ፕሬዚደንት ኢሳያስ አፈወርቂ ትላንት ረቡዕ 10/2013 ከመንግስት መገናኛ ብዙሃን ጋር በቀጠናዊና ሀገራዊ ወቅታዊ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ፕሬዚደንት ኢሳያስ በኢትዮጵያ ወቅታዊ ጉዳዮች ላይ ለተነሳው ጥያቄ በሰጡት ማብራሪያ በ2010 በኢትዮጵያ የመጣውን ለውጥ ተከትሎ በኤርትራና ኢትዮጵያ መካከል የሰላምና ትብብር ስምምነት ከተፈረመ በኋላ የድንበር ጉዳዩን ለጊዜው በማቆየት ለሰላምና የጋራ ትብብር ቅድሚያ በመስጠት ሲሰሩ መቆየታቸውን ገልጸዋል። ሰላሙ ያልተዋጠላቸው የህወሓት መሪዎችና ደጋፊዎች ግንኙነቱን ለማደናቀስ ሲያደርጉት የነበረውን እንቅስቃሴ ሲከታተሉት እንደነበር የተናገሩት ፕሬዚደንት ኢሳያስ አፈወርቂ የሁመራ ኦም ሀጀር ድንበር በተከፈተበት ወቅት ከዶክተር ደብረጽዮን ጋር ስለ ጉዳዩ እንደተነጋገሩ አስረድተዋል።
አቦ ማህጀር دقیقا خلت دقیق دخون ترایب نامسیز نیاره دگس مالدی. آن اینجا هم تمیل خت نیارات نه. سون سگام گان نوال کوی دلیدی تنگار نیام تا دیگر نیام آنبار منگار تایش. دبرتیان نمتا هم وقت کارو دست تارو دلوم نمتا. ایت خون نیا تای مالدی ایت خون نیا.
با آم حجر بنبرو دگس لای لاندو لث دقیقا تگنا اینتن ساله. አንድ መልእክት ነበረኝ እሱንም ልንገረው አልንገረው ያልኩ አቅማምቼ ነበር መንገር ይሻላል ብዬ ደብረጽን ለምንድን ነው ለውጊያ እየተዘጋጃችሁ ያላችሁት ለምን አይሆንም አልኩት እኔን ያመጣኝ ዋንኛ ጉዳይ ይሄ ነው በሆዴ ይዤው እንዳልሄድ መንገር ስላለብኝ ነው የምነግረህ አልኩት አብይ ገፋፋኝ ስለነበረ እኔ መልእክት እንደማስተላለፍና ወታደራዊ ዝግጅት እንደማያስፈልግ ለማስጠንቀቅ ነው የነገርኩት ብለዋል የህወሓት መሪዎች በሰሜን እዝ ላይ የፈጸሙት ጉዳት ከተዛባ አስተሳሰብ የመነጨ የእብደት አስተሳሰብ ነው ያሉት ፕሬዝዳንት ሳስ የጦርነቱ ዓላማ በስልጣን ላይ ያለውን መንግስት በመጣል ወደ ኤርትራ ለመሻገር የተጠነሰሰ እቅድ እንደሆነ ተናግረዋል
ምርጫታ ተካሂዶ ተፈልል ነቲ የፌደራል መንግስቲ ህጋውነት የውሉን ናይምባል ስጉምት ተወሲቶ እዚ ቀዳማይ ውጥን ጸወታ ይባል ካል
በትግራይ የተደረገው ምርጫ ለሚቀጥለው የጦርነት እቅድ መነሻ ነው። ቀጥለው የሰሜን እዝ ላይ ጥቃት በመፈጸም አዲስ አበባ ያለውን መንግስት በመጣል ወደ አስመራ ለመቀጠል የታለመ የእብደት አስተሳሰብ ይዞ ወደ ጦርነት መግባት ከተዛባ አስተሳሰብ የመጣና ማንንም ያልጠበቀው ታሪካዊ ፍጻሜ ነው ብለዋል። አሁን በኢትዮጵያ እየታየ ያለው ችግር ከ1986 እስከ 2013 ሲኮሰኮስ የነበረ የብሔር ፖለቲካ ውጤት እንደሆነ የተናገሩት ፕሬዚዳንት ኢሳያስ ኢትዮጵያ ለቀጠናው መረጋጋት ትልቅ ቦታ እንዳላት ጠቅሰው ከኢትዮጵያ ህዝብና መንግስት ጋር በጋራ መስራት የምርጫ ጉዳይ ብቻ ሳይሆን ስትራቴጂያዊ ግዴታ እንደሆነ አስረድተዋል። ፕሬዚዳንት ኢሳያስ ከህዳሴ ግድብ ጋር በተያያዘ በኢትዮጵያ ሱዳንና ግብጽ መካከል የተፈጠረው አለመግባባትን አመልክተው በሰጡት ማብራሪያ የህዳሴ ግድብ መሙላት መጀመሩን ተከትሎ ጉዳዩ መነሳቱ ከበስተጀርባ ሌላ ትልቅ ፖለቲካዊ ግፊት ያለው እንደሆነ በማመልከት ጉዳዩ የአካባቢው ህዝቦችን ዘላቂ ሰላም በሚያስጠብቅ መልኩ መፈታት አለበት ብለዋል።
ቀጣል ቆዋም ፖሊሲና ጸነህ አብዙ ከባብዚ በፍል ላይ ናይ ኢትዮጵያ 110 ሚሊዮን ህዝብን ተወሲድና ናይ ሱዳን 4 ሚሊዮን ድህር ወሲቅናሉ ናይ ግብጽ 100 ሚሊዮን ድህር ወሲቅናሉ 250 ሚሊዮን ህዝብ አለዎ
በዚህ አካባቢ የኢትዮጵያ 110 ሚሊዮን የሱዳን 40 ሚሊዮንና የግብጽ 100 ሚሊዮን ህዝብ ተደምሮ 250 ሚሊዮን ህዝብ አለው በ25 አመታት ውስጥ ይህ ቁጥር በእጥፍ ይጨምራል ስለዚህ ለሚመጣው ትውልድ ሊያገለግል በሚችል ቴክኒካዊ ግምገማ ላይ የተመሰረተ መፍትሄ ሊገኝለት ይገባል ብለዋል። በኢትዮጵያና ሱዳን መካከል ስላለው ግጭትን በተመለከተ ፕሬዝዳንቱ በሰጡት ማብራሪያ ሁለቱ ሀገራት በሽግግር ወቅት ባሉበት ጊዜ የድንበር ግጭት መነሳቱ ምክንያታዊ አለመሆኑን ጠቅሰው ጉዳዩ የሁለቱ ህዝቦችን ፍላጎት ቅድሚያ በሚሰጥ መልኩ አስቸኳይ መፍትሄ ማግኘት እንዳለበት አስረድተዋል።
ዞን ጉዳይ አቶም ዘህጅብ ኢትዮጵያ ለመዕብል ደልኹነታት አብ ግምታቲና ጽባህ ድህር ጽባህ ከይተወንዘፉ ናይ ባሕቂ ፍትሓት ክረኽበሎም ክኽርከበሎም ክኽእል ኣለዎ ምስኡ ግን ቀዳምነት ክኸትፍን ቀዳምነታት ክፍለጡ ክእሉ ኣሎ
ጉዳዩ በኢትዮጵያ ካለው ሁኔታ ጋር ዛሬ ነገ ሳይባል እውነተኛ መፍትሄ ሊገኝለት ይገባል። ከዚህ ጋር ተያይዞ የሁለቱ ሀገራት ቅድሚያ ጉዳዮች ሊታወቁም ይገባል። ቅድሚያ መሰጠት ያለባቸው ጉዳዮችን አቆይቶ የሚደረግ ስራ ውጤት የለውም። ስለዚህ ለእኛና እኛን ለሚመስሉ ሀገራት ጉዳዩ አሳሳቢ ስለሆነ የሰዓት እላፊ ጊዜ ሳንጠብቅ በተቻለ መጠን በፍጥነት ልንሰራበት የሚገባ ጉዳይ ነው። ምክንያቱም በቀጠናው ሰላምና መረጋጋት ለመፍጠር ስለማይቻል ብለዋል። ኤርትራ ከሳውዲ አረቢያና ሌሎች አረብ ሀገራት ጋር ስላላት ግንኙነት የተጠየቁት ፕሬዝዳንት ኢሳያስ አፈወርቂ ባለፉት ቅርብ አመታት በሳውዲ አረቢያ እየታየ ያለው አካሄድ ለቀይ ባህር አካባቢ ትልቅ ሚና እንዳለው በመግለጽ የሁለቱ ሀገራት ግንኙነት በጊዜያዊ ጥቅም ላይ የተመሰረተ ሳይሆን ዘላቂነት ያለው ሁሉንም አቀፍ ግንኙነት በመፍጠር ላይ የተመሰረተ ተስፋ ሰጪ ግንኙነት ነው ብለዋል። ፕሬዝዳንቱ በአሁኑ ወቅት ኤርትራን ለማጠልሸት እየተደረገ ያለው ክስ ከዚህ ቀደም ለረጅም አመታት ሲደረግ የነበረ በመሆኑ የሚያስገርም አይደለም ከማለት ውጪ የኤርትራ ሰራዊት ትግራይ ውስጥ ስለመኖሩ በተለያዩ ወገናት እየተነገረ ስላለው ክስና ወቀሳ በቀጥታ ያሉት ነገር የለም። ፕሬዚደንት ኢሳያስ ትላንት ረቡዕ ባደረጉት የሁለት ሰዓት ቃለ ምልልስ ስለ ኤርትራ ወቅታዊ ሁኔታዎችም ማብራሪያ ሰጥተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ባህር ዳር ላይ ወደ ተደረገ ጥናት እናመራለን። የመንግስት የልማትና የአገልግሎት ተቋማት ተገቢውን አገልግሎት በመስጠት በመንግስትና በህዝብ መካከል መተማመን መፍጠር ካልቻሉ በሀገሪቱ ዘላቂ ሰላም ማምጣት እንደማይቻል የኢትዮጵያ የሰላም ሚኒስቴር ጥናት አመልክቷል። የሰላም ሚኒስቴር ብሔራዊ የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ባህር ዳር ላይ ባካሄደበት ወቅት ነው ይህ የተባለው። አስቴር ምስጋናው ዝርዝር ይዛለች።
በኢትዮጵያ ወደ 2 ሚሊዮን የሚጠጉ ዜጎች በመንግስት ተቋማት ውስጥ ተቀጥረው እንደሚሰሩ መረጃዎች ያመለክታሉ። ይህ አገልግሎት ሰጪ ሰራተኛ በስራው ተገልጋይን እያረካ አለመሆኑን በጥናት መረጋገጡን በሰላም ሚኒስቴር የአስተዳደር ድጋፍ ዋና ዳይሬክተር አቶ መብራቱ ካሳ ሰሞኑን በተዘጋጀው የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ላይ ተናግረዋል።
ጥናቶች ተካሂደዋል። የሲቪል ሰርቪስ ኮሚሽን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሰፊ ጥናት አካሂደዋል። አጠቃላይ በመንግስት አገልግሎት ዘርፍ ያሉ ማነቆች ችግሮች ምንድን ናቸው? ለችግሮቹ መንስኤዎቹ ምንድን ናቸው? ምን መፍትሄ እናስቀምጥ የሚል ሰፊ ጥናት አስቀምጧል። ይህን መነሻ በማድረግ የሲቪል ሰርቪስ ኮሚሽን የ10 ዓመት ሮድማፕ አዘጋጅቷል። ከሮድማፑ አንዱ የመንግስት አገልግሎት ማሻሻል የሚል አንድ ፒላር ነው።
የውይይቱ ተሳታፊ በባህር ዳር ዩኒቨርሲቲ የአስተዳደር ጉዳዮች ምክትል ዳይሬክተር አቶ ገደፋው ሽፈራውም የአቶ መብራቱን ሀሳብ አጠናክረው አንጸባርቀዋል።
መብራት ይጠፋል፣ በዚህ ቀን ይስተካከላል ይባላል፣ ወይ ደግሞ ውሃ ይጠፋል በዚህ ቀን ይስተካከላል ይባላል። ማህበረሰብ አገልግሎት የምንሰጥባቸው ተቋማት ለማህበረሰቡ በትክክል ተደራሽ እየሆኑ አይደለም ነው። እሱም ብቻ አይደለም፣ በነገራችን ላይ አንደኛ አገልግሎታቸው ይቋረጣል፣ ሁለተኛ ህብረተሰቡ ጥያቄ ሲያነሳ ቶሎ እየተስተናገደ አይደለም። በርካታ ጊዜ ማመላለስ አለ፣ በርካታ ጊዜ አለመስተካከል አለ። ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር እየሆነ ያለው አንዱ ይሄ ነው እየተነሳ ያለው ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው።
አሁን ሀገሪቱ ካለችበት ችግር እንድትወጣ ግልጽነት ያለው አሰራር መስፈን እንዳለበት የባህር ዳር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ አስራት ሙጨ መክረዋል።
ምሳሌ ልንገርሽ፣ የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካልጉቦ አይሰራም። እንዶ ትንሿ ልንገርሽና እቺ መታወቂያ አሰራር ግን ከሁሉም ላይ በሲስተም ብትዘረጋና ያቺ መታወቂያ 2 ዓመት የቆየ ነው ይህን ነው የሚለው ክራይቴሪያ ከዛ ላይ ከተሞላ አንቺ መጣሽ ማንም ሳይል ያቺና ከሲስተሙ ኦን ተደርጋ ወጣ ትሰጥሻለች ማለት ነው። የአሰራር ግልጸኝነት መፈጠር አለበት ነው። በሌላ ሶስተኛ ወገን ደላላ ከሚሰራው ራሱን ከፍሎ ከሚያሰራው ልንቀንስ እንችላለን። ይህ ጠያቂና ተጠያቂነት ግን መኖር አለበት።
በመንግስት አገልግሎት ሰጪ ተቋማት የአሰራር ግድፈት መኖር ህዝብና መንግስት እንደሚቃቀር ያጠናው የሰላም ሚኒስቴር በመላ ሀገሪቱ ማህበረሰብ ተኮር ውይይት እያደረገ ይገኛል። ፓርቲና መንግስትን መነጣጠል የቀጣይ ትኩረት አቅጣጫ እንደሆነ ነው አቶ መብራቱ የተናገሩት።
በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ፣ በግብርናው ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ እያንዳንዱ ያነጡ 8 ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም። በህዝብና በመንግስት መካከል መተማመን መፍጠር አይችልም። ስለዚህ የመንግስት ተቋማት ውጤታማ እንዲሆኑ፣ ቀልጣፋ አገልግሎት እንዲሰጡ፣ ዜጋውን ያከበረ አገልግሎት መስጠት እንዲችሉ የመንግስት ሰራተኛው ለራሱ ሰላማዊ ሆኖ ሌሎችን ለማገልገል ለሚያገለግለው ህዝብ ተገቢውን ክብር የሚሰጥ በትህትና የሚያገለግል የመንግስት ስርዓት መፍጠር አለበት። መንግስታት ሊለዋወጡ ይችላሉ። የፖለቲካው ስርዓት ሊለዋወጥ ይችላል። የመንግስት ተቋማት ግን ዘላቂና ዘላቂ ብቻ መሆን አለባቸውና ይህንን ለማድረግ አንዱ ገለልተኛ ነጻ የሆነ የመንግስት ተቋም የመገንባት የትኩረት አቅጣጫ ይዞ ሲቪል ሰርቪስ በዚህ መንገድ ሰፊ ስራ እየሰራ ነው ያለው። ሁለተኛው ነጻና ገለልተኛ የሆነ የመንግስት ተቋም ከማንኛውም ጣልቃ ገብነት ነጻ የሆነ መንግስታዊ ተቋም መገንባት ነው። እስካሁን ባለው ሂደት ፖለቲካና ፕሮፌሽናሊዝም ተቀላቅሏል። ፖለቲካው በመንግስት አገልግሎት ውስጥ በመንግስት ሙያ ውስጥ ሰፊ የሆነ እጅ የማስገባት ሁኔታዎች ናቸው።
አቶ ገደፋው ሽፈራው ደግሞ የማህበረሰብ ተኮር ውይይቱ አስፈላጊነትን እንዲህ ገልጸውታል።
ከተቋሙ ጋር ሆነን የሰራተኛውን ለማርካት ወይም ደግሞ ሰራተኞቻችን በየጊዜው የሚጠይቁትን ጥያቄ አገልግሎታቸውን ለማሻሻል እና ቢሮ አካባቢ የሚሰጡ አገልግሎቶችን ለማሻሻል ከዚህ ውይይት ያገኘናቸው ግብአቶች ጥሩ ናቸው። እሱን ተከትለን የተሻለ አገልግሎት እንሰጣለን የሚል እምነት ነው ያለኝ።
ወይዘሮ አስራት ሙጭም ተመሳሳይ ሀሳብ አላቸው።
አሁን የኛ ማህበረሰብ ወይም የኛ ባለሙያ ወይም የመንግስት ሰራተኛው በብዛት የክህሎት እና የእውቀት ጋፕ ኑሮ አይደለም ህብረተሰቡ የሚጉላለው፣ የአስተሳሰብ ጋፕ ግን አለ። ያለ አግባብ በአቋራጭ ዶ የመበልጸግ ነገሮች ይታያሉ። ይሄ ደግሞ ከመንግስት ሰራተኛው ብቻ ሳይሆን ከመሪውም ጭምርት ወይም ከሚያስተዳድረው ከአመራሩም ጭምርት አለ። አሁን ይሄ ተቋማት ግንባታው በሲስተም ሲዘረጋ ግልጸኝነት አሰራር ይኖራል። የአንቺ ጉዳይ መቼ መጣ? መቼ አለቀ? በምን ሲስተም ተሰራ? ይህ ግልጸኝነት ካለ እነዚህ የሚባሉ በደላላ ተጨረሱ፣ በጉቦ ተሰሩ የሚባሉ ነገሮች ይታረማሉ።
40 ሚሊዮን ሰው ይሳተፍበታል የተባለው በሰላም ሚኒስቴር የተዘጋጀው ማህበረሰብ ተኮር ውይይት በመላ ሀገሪቱ እየተካሄደ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኬንያ ጠቅላይ ፍርድ ቤትን ለአምስት ዓመታት በፕሬዝዳንትነት የመሩት ዴቪድ ማራጋ የስልጣን ጊዜያቸው በማብቃቱ ባለፈው ወር በጡረታ ተገለዋል። ዳኛው ማራጋ የአገሪቱን ፍርድ ቤት በመሩበት ወቅት የኬንያ 2017 ዓ.ም የፕሬዝዳንታዊ ውጤት መሰረዝን ጨምሮ በርካታ ማሻሻያዎች በማድረጋቸው ይወደሳሉ። አሁን የማራጋን ቦታ ለመተካት ከ15 በላይ ዳኞች ያመለከቱ ሲሆን ቦታው ግን ለአመልካቾች ፈተና መሆኑ ተነግሯል። ገልሞ ዳዊት ዝርዝር ዘገባ አድርሶናል።
የኬንያን ጠቅላይ ፍርድ ቤት ለአምስት ዓመታት የመሩት ማራጋ ስልጣናቸውን ለምክትላቸው አስረክበው ተሰናብተዋል። ቦብ ምካንጊ የሕግ ባለሙያ ነው። የምስራቅ አፍሪካ የሕገ መንግስት ጥናት ማዕከል ዲሬክተር የሆነው ቦብ ስለተሰናባቹ የኬንያ ጠቅላይ ፍርድ ቤት ፕሬዝዳንት ዴቪድ ማራጋ ሲናገር ማራጋ በስብዕናቸው በክህሎታቸውም ልዩ ዳኛ ነበሩ ሲል ገልጿቸዋል። ሚስተር ቦብ ኬንያ ማራጋ ወደ ቦታው ከመምጣታቸው 6 ዓመት በፊት የፍትህ ሂደቱን ፍትሃዊና ገለልተኛ የሚያደርጉ እርምጃዎችን መውሰዳን ተናግሯል። በ2010 የጸደቀው የኬንያ ህገ መንግስት ፍርድ ቤቶችና ዳኞች በነጻነት እንዲሰሩ መንገድ መክፈቱን፣ የፍትህ አገልግሎት ኮሚሽን በቂ በጀት ተመድቦለት ዳኞችን በነጻነት እንዲቀጥር መንገድ ማበጀቱ በአገሪቱ የፍትህ ስርዓት እንዲሻሻል መንገድ ከፍተዋል ብለዋል። ከተለያዩ የአፍሪካ ሀገሮች የፍትህ ስርዓት ጋር ሲነጻጸር የኬንያ የፍትህ ሂደት የተሻለ ቢሆንም አሁንም ሊሻሻሉ የሚገቡ ዋነኛ ነጥቦች አሉ ሲል ሚስተር ቦብ ያብራራል።
The fight to disentangle the judiciary from the national executive and also parliament, that fight is still on. So Maraga's decision was
አሁንም የፍትህ ስርዓቱን ከብሔራዊ የህግ አስፈጻሚው አካል በተለይ ከፓርላማው ጫና ፍጹም ነጻ የማድረጉ ጥረት አልተቋጨም። የብሔራዊ የህግ አስፈጻሚ አካል በተለይ ማራጋ በ2017 ምርጫ ያንን ውሳኔ ካሳለፉ በኋላ ባገኘው አጋጣሚ የፍትህ ስርዓቱን ለማጥቃት ብዙ ጥረት አድርጓል። ሌላው ደግሞ የሙስናና ብልሹ አሰራር በፍትህ ስርዓቱ ውስጥ መስፋፋት ነው። ስርዓቱ ከዚህ ነጻ እንዲሆን አሁን አዲስ የሚሾሙ መሪ ያንን ማስተካከል አለበት ብለዋል ቦብ። ጥር 11 2021 እድሜያቸው 70 ዓመት በመሙላቱ በጡረታ የተገለሉት ዳኛ ማራጋ ዳኞች እንዲሁም በአገሪቱ የፍትህ ዘርፍ ውስጥ ሚና ያላቸው ሁሉ ለህግና ለእውነት እንዲቆሙ አሳስበዋል። የኬንያን ጠቅላይ ፍርድ ቤት የመምራትን ስራ ተቀብለው እየሰሩ ያሉት የማራጋ ምክትል የነበሩ ጠቅላይ ፍርድ ቤት ዳኛ ፍሎሜና ሙሉ ናቸው። ሙሉ ማራጋ በኬንያ የፍትህ ስርዓት ውስጥ ላበረከቱት አመስግነው መጪው ተተኪ ጠቅላይ ፍርድ ቤት መሪ ፈለጋቸውን መከተል አለበት ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የቀድሞ ፕሬዝደንት ዶናልድ ትራምፕ ከስልጣናቸው ቢነሱም ከፖለቲካው ዓለም አልወጡም። ትራምፕ በሪፑብሊካውያን ዘንድ አሁንም ዝነኛ ሲሆኑ ፓርቲውን ለመቆጣጠር በሚደረገው ፍልሚያ ከፓርቲው ከፍተኛ አመራሮች ጋር ግብግብ ይዘዋል። በቪኦኤ የዋይት ሀውስ ዘጋቢ ፓትሲ ውዳክስዋራ ዘገባ ልካለች። ደረጀ ደስታ ያቀርበዋል።
በትናንትናው ዕለት የትራምፕ ፕላዛ ሆቴልና ከሱም ጋር ተያይዞ በቁማር መጫወቻ ስፍራነቱ የሚታወቀው ዝነኛ ህንፃ ወይም ካሲኖ ሙሉ ለሙሉ እንዲፈርስ ተደርጓል። በኒው ጀርሲ ክፍለ ግዛት አትላንቲክ ሲቲ በሚባለው ቦታ የሚገኘው የቁማር ቤት ወይም ካሲኖ በአንድ ወቅት በቁማር መጫወቻ ስፍራዎች የበላይነት ያለውና ገናና ስፍራ ነበር። የቀድሞ ፕሬዝደንት ትራምፕ ግን በፖለቲካው ዓለም ገና እጃቸውን አልሰጡም። ባለፈው ማክሰኞ በህግ መወሰኛው ምክር ቤት የንዑሳን መሪና የሪፐብሊካን ፓርቲ ቁንጮ የሆኑትን ሚች መካነልን ወርፈዋቸዋል። መካነል እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ ህንጻ ለተነሳው አመጽ ትራምፕ ተጠያቂ መሆናቸውን በመግለጽ የሚከተለውን ተናግረው ነበር።
President Trump is practically and morally responsible for provoking the events.
President Trump በተግባርም ሆነ በስነ ምግባር አመጹን በማነሳሳት ተጠያቂነት አለባቸው።
ትራምፕ በአውጡት መግለጫ ሚች መካነልም ሆኑ እሳቸውን የደግፏቸው የምክር ቤት አባላት ካሁን በኋላ በድጋሚ አይመረጡም። እሳቸውም በየአካባቢው በሚደረገው የቀዳሚው ምርጫ ኃላፊነት ላይ ያሉትን የሪፐብሊካን ፓርቲ አባላት የሚፎካከሩ የቀኝ አክራሪ የፓርቲ እጩዎችን እንደሚደግፉም አስጠንቅቀዋል። የቀድሞው ፕሬዝደንት የምርጫ ዘመቻ አማካሪ ጄሰን ሚለር የትራምፕን ሐሳብ አብራርተዋል።
ዋናው ግብ ለትራምፕ ድምጻቸውን ለሰጡት 75 ሚሊዮን አሜሪካውያን ፕሬዚደንት ትራምፕ አሁንም በፖለቲካው ውስጥ ያሉና ተሳታፊ መሆናቸውን መልእክት ማስተላለፍ ነው። አሜሪካ ትቅደም የሚለውን አጀንዳ የሚያራምዱ እጩዎችን መደገፋቸውን የሚቀጥሉ መሆኑን መግለጽ ዋነኛው ግብ ነው።
በቀድሞ ፕሬዝደንት ላይ በተመሰረተው ክስ የጥፋተኝነት ውሳኔውን በመደገፍ ድምጻቸውን በሰጡት 7 የሪፐብሊካን የሕግ መወሰኛው ምክር ቤት አባላት ላይ የቀረበውም ትችት ከዚህ የመነጨ ነው። ሌላው ቀርቶ በ7ቱ ላይ ከሪፐብሊካን ፓርቲ አባላት የቀረበባቸው ግስጻ በየአካባቢው ያሉ የሪፐብሊካን ፓርቲ ደጋፊዎች ፕሬዝደንት ትራምፕን ከመደገፍ የማይመለሱ መሆኑን የሚያመላክት ይመስላል። የሪፐብሊካን ፓርቲ ተጠያቂነት ፕሮጀክት ማዕከል ዳይሬክተር የሆኑት ኦሊቪያ ትሮየ ይህንን ሐሳብ ያጠናክራሉ።
The Republican Party is a party of Trump. And unfortunately you have the principled, you know, moderate conservatives, the, you know, I would say center right people.
የሪፐብሊካን ፓርቲ የትራምፕ ፓርቲ ነው። እንዳለመታደል ሆኖ መርህ ያላቸው ወግ አጥባቂዎች ለምሳሌ እኔ በፖለቲካው ራሴን አድርጌ እንደምወስደው እንደኔ ብዙም ወደ ቀኝ ያልሄዱ በመሃል ያሉ ሰዎች አሉ። እነዚህ ሰዎች መሄጃ ያጡ ፓርቲ አልባ ሰዎች ይመስሉኛል።
በምክር ቤቱ ህንጻ ላይ በተነሳው አመጽ ትራምፕ ተጠያቂ ናቸው ብለው የሚያስቡት የተወካዮች ምክር ቤት አባላት ግን አሁንም ሁኔታውን ዝም ብለው የሚለቁት አልመሰሉም። እንደ አውሮፓ አቆጣጠር መስከረም 2001 የተፈጠረውን የአሸባሪ ጥቃት ለመመርመር እንደተቋቋመው ኮሚሽን ለዚህኛውም ጥቃት ተመሳሳይ ገለልተኛ የሆነ የመርማሪ ኮሚሽን ለማቋቋም እየተንቀሳቀሱ ነው። የመስከረም 11ዱ ጥቃት መርማሪ ኮሚሽን ሊቀመንበር የነበሩት ቶማስ ኬን እንደ አውሮፓ አቆጣጠር ጥር 6 ለተፈጠረው ጥቃትም ተመሳሳይና ገለልተኛ የሆነ ተቋም እንዲመሰረት አሳስበዋል። ታዲያ ይላሉ ኬን
This is not a commission to get President Trump. This is a commission of fact finders.
ይህ ኮሚሽን መቋቋም ያለበት ፕሬዚደንት ትራምፕን ለማግኘት አይደለም። ይህ ኮሚሽን እውነቱን የሚያፈላልግ ነው።
በቅርቡ የተሰበሰበው የህዝብ አስተያየት ድምጽ እንደሚያሳየው 75 ከመቶ የሆኑት ሪፐብሊካኖች በፓርቲያቸው ውስጥ ትራምፕ ትልቅ ድርሻ እንዲኖራቸው ይፈልጋሉ። ትራምፕም ይህን ብለዋል።
We love you. We will be back in some form.
እንወዳችኋለን በሆነ አንድ መንገድ እንመለሳለን።
ይሁን እንጂ በምክር ቤቱ ህንጻ ላይ የተፈጸመው ጥቃትና በመርጫው ሂደት ጣልቃ ገብነትን አስመልክቶ በትራምፕ ላይ የሚካሄደው የወንጀል ምርመራ እንዲሁም በታክስና በኢንሹራንስ ማጭበርበር ላይ የተነሱ የህግ ጥያቄዎች በቀድሞው ፕሬዝደንት ትራምፕ የወደፊት የፖለቲካ ዕጣ ላይ ወሳኝነት ይኖራቸዋል ተብሎ ተገምቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የጌዶ ህዝብ ለአባገዳዎች የበኩር ስጦታ በመስጠት ማጋኑን ወይም ፈጣሪያቸውን የሚያመሰግኑበትና ከዘመን ወደ ዘመን መሸጋገራቸውን የሚያበስሩበት ዳራሮ የተሰኘ የአዲስ ዓመት ማብሰሪያ በዓል ዛሬ በዲላ ከተማ አከበሩ። በበዓሉ የኢትዮጵያ የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው፣ አክቲቪስት የሰብአዊ መብት ተሟጋች የግሎባል አላያንስ ዳይሬክተር ታማኝ በየነና ሌሎችም የመንግስት ስራ ኃላፊዎች ተገኝተዋል። በስፍራው የተገኘው የአሜሪካ ድምፅ ዘጋቢ ዮናታን ዘዲዮስ ዝርዝር ዘገባ ልኳል።
ዳራሮ የገዴው ህዝብ ለአባገዳቸው ከምርታቸው የበኩር ወይም የመጀመሪያውን በማንሳት ለአባገዳቸው በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበት ከአሮጌው ዘመን ወደ አዲስ ዘመን መሸጋገራቸውን የሚገልጹበት የአዲስ አመት ማብሰሪያ ልዩ በዓላቸው ነው። የገደው የአገር ሽማግሌ ሀይቻ ለማዩ ህርቤ ደራሮ የገደው ህዝብ የምስጋና በዓላቸው ነው ብሎኛል። የአዲስ አመት መቀበያ በዓላችን ነው ሲሉም ዛሬ በዲላ ከተማ ለቪኦኤ ተናግሯል።
ደራሮ በዓል ማለት የሰላም መሰረት፣ የይቅርታና የተጣላ የሚታረቅበት መሰረት ነው። ሲቆጠር ደግሞ የአመቱ የመቁጠሪያ አዲሱ አመት በማለት የሚከበር በዓል ነው። የተጣላው የሚታረቅበት፣ ቅሬታ ያለ ሁሉ ቅሬታውን የሚተካበት አዲሱን አመት የአሮገን አመት መቁጠሪያ እንዳደረገ ሁሉ በአዲሱ አመት ይሄ ሰላም መሰረት አድርጎ ይሄ ይቅርታ ሰላም መሰረት አድርጎ የተጣላ ሌላ እንደዚህ እንደኛ ያሉ ሽማግሌዎች በእርቅ የምንቸገር አስታርቁ ይቅር እንባባል ነው በመባል ይቅርታን መሰረት ያደረገና ይቅር የተባባለ ሰው ሁሉ ምርቱን ከአባጋዳ የሚሰጥ ምስጋና ከአምላክ የሚያገኘው አባጋዳውን ደግሞ በሚያገኘው ምርት ላይ ለአምላክ ምስጋና ሰጥቶ ለሰጡት ሰዎች መርቃት የሚሰጥበትና በአዲስ አመት ደግሞ ይሄ ውጤት እንደገና በአዲሱ አመት ቀጣይ እንዲኖረው አባጋዳውን፣ አየቻዎች፣ የተለያዩ ሽማግሌዎች ምርቃት ሰጥተው አመቱን የሰላም መሰረት እንደሆነ የሚቀበልበትና የሚያይበት የደራሮ በዓል መሰረት ሆኖ የሚታይበት የደራሮ በዓል።
የገዲኦ ዞን ዋና አስተዳዳሪ አቶ ሽፈራው ወጋሌም የገዲኦ ህዝብ የዘመን መለወጫ በዓል ደራሮ ባህላዊ እሴቱን ጠብቆ ከትውልድ ወደ ትውልድ የተላለፈ ሲሆን ዞኑ የበርካታ ሰው ሰራሽና ተፈጥሯዊ ቅርሶች ባለቤት እንደሆነችም ተናግሯል።
የተከበራችሁ በሀገር ውስጥና ከሀገር ውጭ የምትኖሩ የገዲኦ ብሔር ተወላጆች እንዲሁም መላው የሀገራችን ህዝቦች እንኳን ለ2013 ዓመተ ምህረት የገዲኦ ብሔር የዘመን መለወጫ ደራሮ በዓል በሰላም አደረሳችሁ አደረሰን። ይህ ወቅት በሁሉም ገዲኦ በሚኖርባቸው አካባቢዎች በዓመቱ የተዘሩ እህሎች ሁሉ በተለይ ቡና፣ ገብስ፣ ማር፣ አተር፣ ባቄላ፣ ስንዴ ወዘተ የሚደርስበትና የሚሰበሰብበት ወቅት በመሆኑ ከእህሎቹ ሁሉ በየአይነቱ ህዝቡ በፍቃደኝነት ለአባ ገዳ ስጦታ ወይም ጉማታ አቅርቦ ምርቃት የሚቀበልበት ስርዓት ደራሮ ይባላል። ወቅቱም የገዲኦ ብሔር የዘመን መለወጫ ተብሎ ይወሰዳል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ እርስቱ ይርዳው የገዲኦ ህዝብ ከሰውም ከተፈጥሮም ጋር በወዳጅነት የዘለቀ የአገር በቀል እውቀት ባለቤት ህዝብ መሆኑንም ተናግሯል። ከሌሎች የህብረተሰብ ክፍሎችም ጋርም ለዘመናት የኖረ ፍቅርና አንድነትን ያስተማረ አካባቢ ነው በማለትም ተናግሯል። የገዲኦ ህዝብ አካባቢን የሚያለማ የታታሪ ህዝቦች ተምሳሌት መሆኑን የተናገሩት ምክትል ርዕሰ መስተዳድሩ ገዲኦዎች በየአመቱ የሚያከብሩት የደራሮ በዓል መመሰጋገንን፣ ይቅርታ መባባልና አንድነትን እንዲሁም መቻቻልንም እንደሚያስተምርም ገልጧል።
ረሃብና ድርቅ ተከስቶ ከፍተኛ ጉዳት ባደረሰባቸው ወቅቶች እንኳን አካባቢውን ለም አድርጎ ያቆየ ህዝብ ነው። የገዲኦ ህዝቡ ወገኔ፣ አካባቢውም የኔ አካባቢ ነው ብሎ የተጠጉ ህዝቦች በማቀፍና በባህሉ መሰረት ላለመለየት የቃለ መሐላ ስርዓት ፈጽሞ ወገኔ ብሎ ተቀብሎ በእርጥብ ሳር በመዳበስ ተወላጅነት በመስጠት መድሎና መገለል እንዳይደርስባቸው ያደረገ እያደረገ የቆየ አኩሪ ታሪክ ያለው ህዝብ ነው። ይህ አኩሪ ባህላዊ እሴታችን ባለፈው ስርዓት በሀገራችን በተዘራው መጥፎ የፖለቲካ ትርክት ምክንያት የደበዘዘውን ወንድማማችነትና አንድነት መልሶ ለማጽናት ለጀመርነው የለውጥ ጉዞ ትልቅ ምሳሌና አቅም የሚሆን በመሆኑ ሳይበረዝ ከትውልድ ወደ ትውልድ እንዲሸጋገር ማጠናከር ይኖርባቸዋል።
በበዓሉ በመገኘት ቃላቸውን ያሰሙት የባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ገዲኦን በመጥቀስ ኢትዮጵያ የተፈጥሮና የሰው ሰራሽ ሀብቶች ጸጋ ባለቤት መሆኗም ተናግሯል። ኢትዮጵያ ለምስራቅ አፍሪካ ተምሳሌት የሆነች ሀገር መሆኗን ጠቅሰው ህዝቦቿም የአኩሪ ታሪክ ባለቤት መሆናቸውን ገልጧል። የገዲኦ ህዝብ አስቸጋሪ መልካም ምድርን አልምቶ የምድር ገነት ያደረገ ህዝብ ነው በማለትም አሞካሽቷል። የዞኑ ህዝብና ባላፍቶች ይህንን ውብ አካባቢ በማልማት ከዘርፉ ተጠቃሚ መሆን እንዲችሉ ጠንክረው እንዲሰሩም ጥሪያቸውን አቅርበዋል። የህዝብ ለህዝብ ትስስሩን ለማጠናከር እንዲህ አይነቱ ባህላዊ እሴቶቻችን ማሳደግ ይገባናልም ብሏል።
የጌዲዮ አካባቢ አስቸጋሪውን መልክዓ ምድር አልምቶ ገነት ያደረገ ታታሪ ህዝብ የሚገኝበት የሀገር በቀል ባህላዊ ቀን ባለቤት የባህላዊ ዳኝነት ማዕከል የትክል ድንጋይ ቅርሶች መገኛ በሰው ሰራሽ ግብዓት ሳይሆን በተፈጥሮ የደለቡ ሰንጋዎች ምድር የምርት ቡና ሀብት ባለጸጋ የሆነና የፍቅር ተምሳሌት የሆነ ታጋሽ ህዝብ የሚገኝበት ነው። ስለሆነም ይህን ሀብት በሚገባ ተጠንቶና ለምቶ ለአካባቢው ብሎም ለሀገር ማህበራዊና ምጣኔ ሀብታዊ አቅም ግንባታ ግብዓት እንዲሆን መስራት ያስፈልጋል።